እንደምናመሻችሁ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እዚህ ዋሽንግተን ዲሲ ነው የሚገኙት። ጠቅላይ ሚኒስትሩ የሀገሪቱን ከፍተኛ ባለስልጣናት ይዘው በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር በመወያየት ላይ ናቸው። ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በ19ና በ25 አጭር ሞገድ እንደዚሁም ደግሞ በናይል ሳት ለሚቀጥሉት 3 ሰዓታት አብረናችሁ እንቆያለን። ስናስተናግዳችሁ የምናመሸው እኔ ሄኖክ ሰማግዜርና
ተናስተልኝ እንደምናመሽታችኋል ትዝታ በላቸው ነኝ።
ቆንጂታዬ ነኝ። እንደምናመሻችሁ አብረናችሁን ቆያለን። ጥያቄዎቻችሁን ላኩልን፣ አስተያየቶቻችሁን እንቀበላለን። አሁን በቀጥታ ወደ ዋሽንግተን ዲሲው የስብሰባ ማዕከል እናመራለን።
አዎ፣ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ዛሬ ማለዳ በዋሽንግተን ዲሲ የስብሰባ ማዕከል ተሰልፈው ወደ አዳራሹ ለመግባት ሲጠባበቁ ነበር የቆዩት። ህዝቡ ወደ አዳራሹ ብዙ ገብቷል፣ እየገቡ ያሉም አሉ። ይህንን በተመለከተ በስፍራው የሚገኘው ዘጋቢያችን ሰለሞን አባተ ይሆናል። ሰለሞን እንደምን አመሸ? እንደምን ዋልክ? ሰለሞንን ከስፍራው አላገኘነውም። እንግዲህ የደህንነት የጸጥታ ጉዳዮችም ስለሚኖሩ ስልኩን ይዘን እንመለሳለን። ግን አስቀድሞ በዛ በበሩ ላይ ተሰልፈው የነበሩ ሰዎች ሲገቡ ከዚህ ስብሰባ ምን እንደሚጠብቁ አነጋግሯቸው ነበረ። ወደ እሱ እንለፍ።
መልካም፣ ያም እንደደረሰን እናቀርባለን። እንግዲህ
ልክ ነው ሄኖክ፣ ዛሬ ጧት የነበረውን ሁኔታ በድረገጻችን ፌስቡክ አት ቪኦኤ አማሪክም ላይ አቅርበነዋል። በርካታ ሰዎች ናቸው ጧት እንዲያውም ሕጻናት ልጆቻቸውን ሁሉ ጭምር ይዘው በጉጉት ባንዲራ ለብሰው ተስፋቸውን ሰንቀው ለመወያየት ተዘጋጅተው ረጅም ሰልፍ ነበር የነበረው ጧት ኮንቬንሽን ሴንተር ላይ ስንመጣ ወደ ስራ
ዞሮ ነበረ እንደውም
እኔ እንደውም እየነዳውኝ ወደዚህ ስመጣ 45,000 ድረስ ነው ቦታው የተያዘለት ለህዝቡ። ዛሬ እስከ 45,000 ድረስ እናስተናግዳለን ብለዋል። ያን ያህል ከዛ በላይ የሆነ ህዝብ ነው ያየው።
ከተለያዩ ከተሞችም ነው ሰው የመጣው፣ ከሺካጎ አንስቶ ከካናዳም ጭምር እንደዚሁ ረጅም መንገድ ከየቦታው ነው።
ባንዲራቸውን ለብሰው እያንዳንዱ ሰው ደግሞ የኢትዮጵያን ቀለም አረንጓዴ፣ ቢጫ፣ ቀይ ለብሶ ነው የነበረው። ህጻናቱንም እንደዚሁ።
እስኪ አሁን ሰለሞንን ለማግኘት እየሞከርን ነው። እሱ ካልሆነ ደግሞ ሰለሞን አስቀድሞ ያነጋገራቸው ሰዎች አሉ። አስቀድሞ ያነጋገራቸው ሰዎች በስብሰባው አዳራሽ በር ላይ ነው የነበሩት። እነሱ ይህንን ሁኔታ አስመልክቶ የሰጡት መግለጫ ምን እንደሆነ እስኪ ካለን እንስማ።
የአርበኞች ግንቦት ሰባት ከፍተኛ አመራር ሊቀመንበር ዶክተር ብርሃኑ ነጋ እንዲሁም አቶ አንዳርጋቸውን ጽጌን ጨምሮ 5 አባላት ያሉበት የልዑካን ቡድን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለሁለት ሰዓት የፈጀ ሰፊ ውይይት አድርጓል። አሁን በተጀመረው የለውጥ ሂደት እንዲሁም ሀገሪቷን ኢትዮጵያን ዴሞክራሲያዊ ስራ ማድረግ እንዲሁም ደግሞ የአርበኞች ግንቦት ሰባት የሚመለከቱ አገር ውስጥ በምን መልክ መግባት እንዳለበት ሰራዊቱን በኤርትራና በአገር ውስጥ ያሉ ታጣቂዎችን በሚመለከት ውይይት ተደርጓል። ውይይቱ በጣም በጥሩ መንፈስና ውጤታማ ውይይት ነበረ፣ ፖዘቲቭ ነበር። ዝርዝር መግለጫ ንቅናቄያችን በጥቂት ቀናት ውስጥ ይሰጣል ለሁሉም ሚዲያዎች ማለት ነው።
መልካም። ወደ ኋላ ላይ ከሚቀርብ ዝግጅት ነው አሁን የሰማነው እንደሚመስለኝ፣ ትዝታ ካልተሳሳትኩኝ የአቶ ነአምን ዘለቀን ድምጽ ነው።
የግንቦት ሰባት ቃል አቀባይ
ወደ ኋላ ላይ ረዘም ያለ ቃለ መጠይቅ የሚኖረን ይመስለኛል። እንግዲህ በዝግጅታችን መሰረት የአሜሪካ ድምጽ ይህንን ዝግጅት በቀጥታ የዶክተር አብይ ዛሬ ለኢትዮጵያውያን በኮንቬንሽን ማዕከል የሚያደርጉትን ንግግር በቀጥታ ያቀርባል። በዋሽንግተን ዲሲ ሰዓት አቆጣጠር 3 ፒኤም በኢትዮጵያ ደግሞ ከምሽቱ 4 ሰዓት ላይ ነው ንግግሩን የሚያደርጉት። ዘጋቢያችን ሰለሞን አባተ የአፋን ኦሮሞና የትግርኛ ዝግጅት ክፍላችንን በድረገጽና በፌስቡክም ጭምር እየተከታተሉ ለእናንተ ዘገባዎች ያቀርባሉ። እንግዲህ የህዝቡ ብዛት ባህር ነው። ሰለሞን ልናገኘው አልቻልንም። እንዳገኘ ነው
ለአድማጮቻችን ግን ማሳወቅ የምንፈልገው የጠቅላይ ሚኒስትሩን የአንድ ሰዓት ንግግር እንደደረሰን በቀጥታ ነው የምናስተላልፈው።
በቀጥታ ይተላለፋል።
አዎ፣ የታሰበው በኢትዮጵያ አቆጣጠር ከምሽቱ 10 ሰዓት ላይ ይተላለፋል ነው የተባለው እና ከዛ ሊቀድም ይችላል፣ ከዛም ትንሽ ሊዘገይ ይችላል። ነገር ግን የአንድ ሰዓቱን ፕሮግራም ቀጥታ እንደምናስተላልፍ ማሳወቅ እንወዳለን አድማጮቻችንን። ቀጣዩ ዝግጅት እሺ፣ ሄኖክ ሰማግዜር ቀደም ብሎ ያስተዋወቀው የሰለሞን አባተ ቀደም ብሎ ሰዎችን ያነጋገረበት አሁን ይሰማል።
speak
yes
okay to hear James speak
to hear him speak
what do you expect from his speech
I don't know what he's going to talk about but it's always something important and moving and
do you like have do you have any Ethiopian connections guys
no I study it I study Ethiopia and Northern Africa
have you ever been in Ethiopia
not Ethiopia? yet not no. yet I really want to go though
okay. and you
I'm just here with her
supporting her
yep
excellent supporting Ethiopia
excellent thank you እንደምን ተመለከታችሁ
ከማከ ዶክተር አብይ ብዙ ነገሮች ኤክስፔክት እናረጋለን በቃ ስለመጣን በጣም ደስ ብሎናል እና የሚሰራ ሁሉ እንደግፋለን ለስፖርት
አዎ ከዶክተር አብይ ጋር ወደፊት ያለ ነው እንግዲህ ተስማምቶናል
አመሰግናለሁ ኤርትራዊት ነሽ
አዎ
ለምን መጣሽ
እኔ ላቪ ለሰላም ለናጽነት ለሁሉ ምን ተጠብቃለሁ ሁሉ ሰምቻለሁ በቴሌቪዥን አብይ ማለት ነቢ ማለት ነው እኔ በህዝብ የመጣ ሳይሆን በእግዚአብሔር የመጣ አርገን ማምነስ አብይ ማለት በእግዚአብሔር የመጣ ነው ስለማምነው በጣም ደስ ያለኝ ደስ አልቻለሁ ናጽነት አሁን ነው ያየው
አመሰግናለሁ
ለዚህ ሰዓት ለዚህ ደቂቃ ያደረሰን በጣም በጣም ምስጋና በዚህ አጋጣሚ አስተላልፍልን
ለጄ ነው እዚህ ሰፕላይ
አንድ ለሰዓት ያለው ማለት
ነው ማለት ነው ትንሽ ነው ጀገራችን
እንግዲህ ዛሬ እዚህ መጥተን ይሄን ሰዓት መጠበቅ ራሱ ትልቅ መደመር ነው ይያስባል ፈነስተን ማለት ነው ሁለተኛ ከሱ ጎን መቆም ከሱ ከመሪያችን ጎን
ሐሳባችን በጣም የሚያስደስት ነው በእውነቱ ይሄን የመሰለ ድርጊት አይተናናቀም በዚህ እድሜያችን ለክቡር ጠቅላይ ሚኒስትራችን ከፍተኛ ምስጋና እናደርሳለን አይሆፕ ኢትዮጵያ በትክክለኛው መንገድ እየተራመደች ነው ህዝቡም ዲሲፕሊን እየለመደና ወደፊት የሚደረገው ነገር በትግስት መጠበቅ አለብን ለመቸኮል የለብንም ከብዙ ጊዜ በኋላ የሆነ ነገር ስለሆነ እንትኑ አመሰግናለሁ ነው እንዴ እንጂ
ዛሬ ኢትዮጵያ ውስጥ የተደረገው ምን ባለው ሁኔታ በጣም ነው ደስተኛ ነን ሁላችንም ሙሉ ኢትዮጵያ እንደምታዩ ደስተኛ
ምን ተበቃለሁ ከዛሬ ስለሰጣለሁ
ብዙ ተበቃለሁ ከጠቅላይ ሚኒስትራችን በጣም ብዙ ነገር ብዙ ራ ያለን ስለዚህ በአገሪቱ አንዳንድ ነገር ቢደረግ የሚያሳዝነን ነገር እሳቸው እንደሚፈቱ ታምናለህ አመሰግናለሁ
ከሰንሳ ጀምሮ ነው ቆሞት ይፈልጋል
ታዲያ ለምን
ለአንድ ሰዓት ተኩል ያህል ቆማል
yes
እንደመራለን
ያ ሰው መከፋፈሉንና ሌላ አሳሰቡን ትቶ ዶክተር አብይ እንዳለው አንድ ላይ መሆን አለብን መደመር አለብን መደመር ስንል አሳሰባችን አንድ ላይ ማረግ ነው የተለያየ ሐሳብ ይዞ የተለያየ አመለካከት ይዞ እንደመራለን ማለት ውሸት ነው ስለዚህ ስንደመር አንድ ላይ ኢትዮጵያ ብዙ ፓርቲ የሚባለው ነገር መቅረት አለበት እሱ እንዳለው ጥቂት አምስት ከዛ በላይ የዘለለ ፓርቲ ሀገራችን ውስጥ ሊኖር አይገባም
በጣም ደስ የሚል አጋጣሚ ነው ጋይ ሰለሞን በጣም ደስ በሚል ቀንና ጊዜ ተገኝተናል ስንመኘው የነበረውን ነገር አሁን ላይ ባይናችን ስላየነው ደስ ብሎናል አሁንም በዚህ ነገር ደግሞ የተባበሩትን የኢትዮጵያን ህዝብ ጠቅላላ እግዚአብሔርን እናመሰግናለን ከዚህም በላይ ላመሰግንም ፈልገው ፐርሰናሊ ደግሞ በፓርቲ ውስጥም ያሉትን ይሄን ነገር የደገፉትን ሁሉ ሰዎች ነው ኢህአዴግ ራሱ በሱ ውስጥ ያሉትን የታደሱ ሰዎች እናመሰግን እንወዳለን ከህዋት ጀምሮ ማለት ነው ህዋት ውስጥ ያሉትን ይሄን ለውጥ የደገፉትን አመራሮች እግዚአብሔር ይባርክልን ሌሎች ፓርቲ ድርጅቶች ውስጥም ያሉትን ያካሄዱትን ሁሉ እናመሰግናለን። እግዚአብሔር ኢትዮጵያን ይባርክ።
አዎ፣ ከዛሬ አዲስ ነገር እንጠብቃለን። ያው እስከዛሬ ብዙ ነገር ፎሬነር እየተብሏል። ዛሬ ደግሞ
አዲስ ነገር እናገራለን። ዛሬ ብላችሁ ታስተሳሰራላችሁ
መሆን አለበት። እዚህ ሀገር ላለው ህብረተሰብ ነዋሪ አዲስ ነገር መናገር አለበት ብዬ አስባለሁ። ምክንያቱም እዚህ ብዙ ፓወር አለ፣ ብዙ ነገር መስራት ይቻላል። እስከዛሬ ከተናገሩት ነገር የተሻለ ነገር እንጠብቃለን።
እሺ፣ ትክክለኛ ለውጥ እየመጣ ነው እንላለን። ሰውም ደስተኛ ነው፣ ሁላችንም ደስተኛ ነን። ስለተፈጠረው ስለምናየው ነገር ስለምንሰማው ነገር ግን እኔ ፐርሰናሊ መጠንቀቅ አለብን ብዬ አስባለሁ። ነገር በትክክለኛ መንገድ እየሄደ መሆኑን ቼክ መደረግ አለበት፣ ማረጋገጥ አለብን። ሂዶ ሂዶ የምንፈልገው አንድ አይነት አንድ ነገር ነው። የሀገራችንን እድገት ነው፣ የሀገራችንን ዲሞክራሲ ነው የምንፈልገው፣ ብልጽግና ነው የምንፈልገው። አሁን አይን ያፈጠጡ ችግሮች አሉባት።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፌስቡክ አት ቪኦኤ አማሪክ ላይ ሰለሞን እንደዚሁ ዛሬ ጠቅላይ ሚኒስትር አብይ አህመድ በኮንቬንሽን ሴንተር ከኢትዮጵያውያን በተለይ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር የሚያደርጉትን ውይይት አስመልክቶ ከኢትዮጵያውያኑ የሰበሰባቸው አስተያየቶች ናቸው። ሰለሞንን በስፍራው ነው የሚገኘው፣ በቀጥታ እናመጣዋለን። ከዚያ በፊት ግን የምሽቱን ዋና ዋና ዜናዎች እናሰማችሁ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ትላንት ማነጋገራቸውን ከዋይት ሀውስ ቤተ መንግሥት የምክትል ፕሬዚደንቱ ቢሮ የወጣ መግለጫ አስታውቋል። ዩናይትድ ስቴትስ ከኢትዮጵያ ሕዝብ ጋር ያላትን የረጅም ጊዜ አጋርነት ምክትል ፕሬዚደንቱ በድጋሚ አረጋግጠው የሰብአዊ መብቶች አያያዝን፣ የንግዱን አካሄድ ማሻሻልና ከኤርትራ ጋር ሰላም መፍጠርን ጨምሮ ታሪካዊ ሲሉ የጠሩትን የጠቅላይ ሚኒስትር አብይን የለውጥ ጥረት አድንቀዋል። በአፍሪካ ቀንድ ያሉ አካባቢያዊ ግጭቶችን ለማስወገድ ኢትዮጵያ ያላትን የመሪነት ቦታ እንድትቀጥል እንደሚያበረታቱ ምክትል ፕሬዚደንት ፔንስ ማስታወቃቸውን ዋይት ሀውስ በመግለጫው አስፍሯል። እንዲሁም በኢትዮጵያና በዩናይትድ ስቴትስ መካከል ያለው የንግድና ኢንቨስትመንት ግንኙነት እንዲጠናከር ያላቸውን ፍላጎትም ምክትል ፕሬዚደንቱ ገልጸዋል። ሁለቱ መሪዎች በሀገሮቻቸው መካከል ላሉ የጋራ እሴቶች ትኩረት ሰጥተው የተነጋገሩ ሲሆን በመጪው ጊዜያትም ይበልጥ የተጠናከረ አጋርነትን ለመገንባት ያላቸውን ቁርጠኛነት ማረጋገጣቸውን ይኸው የዋይት ሀውስ የምክትል ፕሬዚደንቱ ቢሮ መግለጫ አመልክቷል። ጠቅላይ ሚኒስትር አብይ አህመድ በተጨማሪም ትላንት አርብ ከዓለም አቀፉ የገንዘብ ተቋም ከአይኤምኤፍ ኃላፊ ከክሪስቲን ላጋርድ ጋርም በተቋሙ ዋና መስሪያ ቤት ተገናኝተው ተወያይተዋል። በዚሁ ውይይታቸው ላይም ኢትዮጵያ ለምታከናውናቸው የኢኮኖሚ ማሻሻያዎች ሊኖር በሚችለው የአይኤምኤፍ ድጋፍ ዙሪያ መነጋገራቸውን በውይይቱ ላይ የተገኙት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ መናገራቸውን መገናኛ ብዙሃን ዘግበዋል። የአይኤምኤፍ ኃላፊዋ ክሪስቲን ላጋርድ በዚሁ ወቅት ኢትዮጵያና ኤርትራ ለተፈራረሙት የሰላምና ወዳጅነት ስምምነት መልካም ምኞታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ ለያዙት የኢኮኖሚ ማሻሻያ አጀንዳም አድናቆታቸውን ገልጸዋል። ጠቅላይ ሚኒስትር አብይ ትላንት በአሜሪካ ከሚገኙ ተፎካካሪ የፖለቲካ ፓርቲዎች ተወካዮችም ጋር ተወያይተዋል። ዛሬ በደረሰን ዜና መሠረት ደግሞ የኢትዮጵያው ጠቅላይ ሚኒስትር ከአርበኞች ግንቦት ሰባት መሪዎች ጋር ተገናኝተው ውይይት ማድረጋቸውና በተለያዩ ጉዳዮች ላይ ከስምምነት መድረሳቸው ተገልጿል። ሄኖክ ሰማእግዜር የድርጅቱን ከፍተኛ አመራር አባል አቶ ነአምን ዘለቀን ማብራሪያ ጠይቋል።
የአርበኞች ግንቦት ሰባት ከፍተኛ አመራር ሊቀመንበር ዶክተር ብርሃኑ ነጋ እንዲሁም አቶ አንዳርጋቸውን ጽጌን ጨምሮ አምስት አባላት ያሉበት የልዑካን ቡድን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለሁለት ሰዓት የፈጀ ሰፊ ውይይት አድርጓል። አሁን በተጀመረው የለውጥ ሂደት እንዲሁም ሀገሪቷን ኢትዮጵያን ዴሞክራሲያዊ ስራ ማድረግ እንዲሁም ደግሞ የአርበኞች ግንቦት ሰባት የሚመለከቱ ሀገር ውስጥ በምን መልክ መግባት እንዳለበት ሰራዊቱን በኤርትራና በሀገር ውስጥ ያሉ ታጣቂዎችን በሚመለከት ውይይት ተደርጓል። ውይይቱ በጣም በጥሩ መንፈስና ውጤታማ ውይይት ነበረ። ፖዚቲቭ ነበር። ዝርዝር መግለጫ ንቅናቄያችን በጥቂት ቀናት ውስጥ ይፈጣል ለሁሉም ሚዲያዎች።
በትግራይ ከተማ በመቀሌ ስቴዲየም ዛሬ ብዙ ሺዎች የተሳተፉበት ትልቅ ስብሰባ ተካሂዷል። በህዝባዊ ሰልፉ ላይ የኢትዮጵያ፣ የኤርትራና የክልሉ ሰንደቅ ዓላማዎች ሲውለበለቡ ታይቷል። በሰልፉ ላይ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ንግግር አሰምተዋል። የትግራይ ህዝብ ትላንት በትግሉ ያሸነፋቸው የትምክህት ሲሉ የጠሯቸው ኃይሎች የውሸት ዘመቻ እያካሄዱ አንገቱን ሊያስደፉት ይሞክራሉ ብለዋል። የትግራይ ህዝብ ከሁሉም ብሔር ብሔረሰቦች ጋር በእኩልነት የምንኖርባት አገር ለመገንባት የሚታገል ነው። አንዱን ለማኝ ሌላውን ከበርቴ ለማድረግ አይደለም። ያለን ዕድል ወይ ተከባብረን በአንድነት መኖር ወይም መበታተን ይሆናል ብለዋል። ወደ ኋላ የሚቀርብ ዘገባ ማብራሪያ ይኖረዋል። የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ዛሬ በኤርትራ ታሪካዊ የሶስት ቀናት ጉብኝት የጀመሩ ሲሆን ከኤርትራ አቻቸው ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው ተነጋግረዋል። የሶማሊያው መሪ ወደ አስመራ የተጓዙት በፕሬዚደንት ኢሳያስ በቀረበላቸው ግብዣ መሠረት መሆኑን የኤርትራ ማስታወቂያ ሚኒስትር ትላንት ተናግረዋል። ሶማሊያ ከኤርትራ ጋር ያላትን ግንኙነት በተመለከተ አዲስ ምዕራፍ ለመጻፍ ተዘጋጅታለች ብለዋል የፕሬዚደንት ፋርማጆ ቃል አቀባይ አብዲኑር ሙሐመድ። ሁለት አገሮች ላለፉት 15 ዓመታት ዲፕሎማሲያዊ ግንኙነት አልነበራቸውም። ቃል አቀባዩ እንደገለጹት ግን የፋርማጆ ጉብኝት ለዲፕሎማሲያዊ ግንኙነት በር ከመክፈቱ ባሻገር አዲስ የትብብር መንፈስ ይፈጥራል ብለዋል። ብርሃነ በርሀ ከአስመራ ዝርዝሩን ይዟል።
የፌዴራላዊት ዲሞክራሲያዊ ሪፐብሊክ ሶማሌ ፕሬዚዳንት ሙሐመድ አብዱላሂ ሙሐመድ ፕሬዚደንት ኢሳያስ አፈወርቂ ባደረጉላቸው ግብዣ የሶስት ቀናት ይፋዊ የሥራ ጉብኝት ለማድረግ ዛሬ ቅዳሜ እኩለ ቀን አስመራ ገብተዋል። ፕሬዚደንት ሙሐመድ አብዱላሂ የአስመራ አየር ማረፊያ በገቡበት ወቅት ፕሬዚደንት ኢሳያስ አፈወርቂና የመንግሥት ከፍተኛ ባለሥልጣኖች ደማቅ አቀባበል አድርገውላቸዋል። በሺዎች የሚቆጠሩ የአስመራ ከተማ ሕዝብም በጎዳና ላይ በመውጣት የሁለቱ አገሮችን ባንዲራዎችን በማውለብለብ ሞቅና ደመቅ ያለ ወንድማዊ አቀባበል አድርጎላቸዋል። ሁለቱ ፕሬዚዳንቶችም ሕዝቡ ላደረገላቸው ደማቅ አቀባበል ከመኪናቸው በመውረድ የክብር ሰላምታቸውን ሰጥተዋል። በዚህ በፕሬዚደንት መሐመድ አብዱላሂ የተመራው የሶማሌ የልዑካን ቡድን ውስጥ የአገሪቷ የዜና የባህልና ቱሪዝም ሚኒስተር፣ የትራንስፖርት ሚኒስተር፣ የሕንፃ ሚኒስተርና በአገሪቱ የውጭ ጉዳይ ሚኒስተር የስቴት ሚኒስትሩ አብረው ይገኙበታል። የሁለቱ አገራት መሪዎችና የሚመለከታቸው ከፍተኛ ባለስልጣኖች በቤተ መንግስት አጭር ውይይት ካደረጉ በኋላ የምሳ ግብዣም ተደርጎላቸዋል። ለፕሬዚዳንት መሐመድ አብዱላሂና ልዑካን ቡድኑ በአስመራ ከተማ አስተዳደር አዳራሽ ለክብራቸው ዛሬ ማታ የራት ግብዣ ተደርጎላቸዋል። ፕሬዚደንት መሐመድ አብዱላሂ አስመራ በሚቆዩበት ቀናት ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለቱ አገራት መካከል ያለውን ግንኙነት ለማሳደግና ለማጠናከር የሚያስችል እንዲሁም በአካባቢውና በቀጠና ስላለው ሁኔታ ውይይት እንደሚያደርጉና የጋራ መግለጫም እንደሚያወጡ ታውቋል። በሌላ በኩል በፕሬዚዳንት መሐመድ አብዱላሂ የሚመራው የልዑካን ቡድን የተለያዩ የልማት ቦታዎችን እንደሚጎበኝም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ
ከሰዓቱ ያለን ዜና በዚሁ ይጠቃለላል።
ሰሎሞንን ለዜናው እናመሰግናለን።
ልክ ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ በውጭ ሀገር የሚኖሩ ኢትዮጵያውያን ጋር ሊወያዩ የቀሯቸው ወደ 40 ደቂቃዎች የሚሆኑ ናቸው። በስፍራው ዘጋቢያችን ሰለሞን አባተ ይገኛል። በስልክ ይሰማን ከሆነ ሰለሞን እንደምናመሸ።
ጤና ይስጥልኝ ሄኖክ፣ ትዝታ፣ ቆንጂት እንደምናመሻችሁ።
እንደምናመሸ።
እስኪ አሁን በአዳራሹ ያለውን ሁኔታ በመግለጽ ጀምርልን።
አዳራሹ ውስጥ አሁን ብዙ ሺ ቁጥር ያለው ሰው ገብቶ የጠቅላይ ሚኒስትሩን መድረስ እየጠበቀ ነው። ቀደም ሲል እኔ እዚህ እንደደረስኩኝ በዚህ ግዙፍ የሆነ ኮንቬንሽን ሴንተር በሚገኝበት ሁለት ብሎኮች፣ ሁለት ትልልቅ መንገዶች መካከል የሚገኝ እጅግ ግዙፍ የሆነ አዳራሽ፣ ዙሪያውን በጣም ብዙ ቁጥር ያለው ሰልፈኛ ነበር የነበረው። ከተሰለፈው ለመግባት ከተሰለፈው ሰው መካከል አንዳንዶቹን አለፍ አለፍ እያልኩኝም አነጋግሬ ያለሁኝ አዳራሹ ውስጥ ስገባ፣ ከዚያ እጅግ የበዛ ቁጥር ያለው ሰው ደግሞ ገብቶ የጠቅላይ ሚኒስትሩን መድረስ እየተጠባበቀ ነው። በጣም ሞቅ ያለ ስሜት ነው ያለው በዚህ አዳራሽ ውስጥ። ብዙ ጊዜ በጭፈራ በዘፈን በመዝሙር የታጀበ አጠባበቅ ነበር ለጠቅላይ ሚኒስትሩ እየተደረገላቸው ያለው። አሁንም ሰው በትዕግስትና በስነ ስርዓት እየጠበቀ ነው የጠቅላይ ሚኒስትሩን መድረስ።
እንግዲህ ሰለሞን አስቀድመን አንተን ለማግኘትም እየሞከርን እያለ ከህዝቡ የነበረውን አስተያየት እናሰማ ነበረ። ከተለያዩ ቦታዎች ናቸው ሰዎች የመጡት። ተስፋቸው ምንድን ነው ያጋሩ?
በፊት የዚህን ዝግጅት አስተባባሪ ኮሚቴ የዋናውን ኮሚቴ የአባልና የሚዲያና ኮሚኒኬሽንስ ኮሚቴውንም ሰብሳቢ አጠገቤ ይዣለሁኝ። አቶ አቤል ጋሼ ይባላሉ። ምናልባት መጠየቅ የምትፈልጓቸው ነገሮች ካሉ ስለዚህ አቀባበልና ስለ ዝግጅቱ ላገናኛችሁ እችላለሁ።
በጣም ጥሩ። እስኪ ከአቶ አቤል ጋሼ ጋር አነጋግረንና በዚህ ጉዳይ ላይ
አቤል ነኝ።
ጤና ይስጥልኝ።
ሚዲያ ኮኦርዲኔተር ነኝ።
እንደምን አሉ አቶ አቤል? እንግዲህ እስኪ ጠቅላይ ሚኒስትሩ በመሀላችሁ ሊገኙ የሚቀሯችሁ በጣም ከአንድ ሰዓት ያነሰ እንዲያውም 40 ደቂቃ የሚሆን ነው። ለምንድን ነው ለኢትዮጵያውያን ማህበረሰብ ጠቅላይ ሚኒስትሩ እዚህ መገኘታቸው ጠቃሚ ነው ብላችሁ ስትሰሩ የቆያችሁት?
እንደሚታወቀው የዲያስፖራው ኮሚኒቲ ኢትዮጵያ ብረሳሽ ቀኝ እጄ እርሳኝ የሚል ነው። ሁልጊዜ የሀገሩ ነገር በልቡ ያለ እዚህ በአካል ቢቀመጥ ልቡም ነፍሱም ኢትዮጵያ ያለ ነው እና ለመጀመሪያ ጊዜ ከሀገሩ ጋር በነጻነት ያለ ፍርሃት ህብረተሰቡ ጋር ተቀላቅሎ ይህን በተለይ አዲስ የመጣውን ራዕይ ተካፍሎ ሀገሪቱን ከፍ ወዳለ ወደ ልዕልና ወደ ቀደመ ክብሯ የሚመልስበት በሰላም በእድገት እርምጃ ውስጥ ደግሞ ተሳትፎ እንደ ዜጋ የሚገባውን የሚያደርግበት አዲስ ጊዜ ተከፈተ ስለሆነ በዚህ በጣም ተደስተን ዛሬ በጣም ከቁጥሩ ከ40-50 ሺህ በላይ የሚሆን ህዝብ ገና ግማሹም ውጭ ነው እየገባ ያለው። በዚህ ሰዓት በጣም በደስታ በተለያየ አይነት አሸብርቀን በኢትዮጵያ ባንዲራ በተለያየ ብሔረሰባዊ ዘፈኖች፣ አገር ባህል መገለጫዎች፣ ልብሶች ሁሉ በለበሱ ኢትዮጵያዊነትን በሚገልጹ መልኮች ተቀምጠን ደምቀን ነው የምንታየው። የኢትዮጵያ ሰርግ ነው ብለን ሁላችንም የሰርገኞቹ ነን ያለ ነው። ኢትዮጵያ ታላቅ ሀገር ናት። የኢትዮጵያ ህዝብ ጨዋ፣ ለዘመናት ታሪክ ያለው የአፍሪካ ብርሃን የሆነ ህዝብ ነው። ይህንን ወደ የሚገለጥበትን መንገድ በተለይ ደግሞ የዲያስፖራው ኮሚኒቲ ሀገሩ ጋር እንደገና በአንድነት ሆኖ የሚቀጥልበት መንገድ ለመፍጠር የመጡ ስለሆነ ወደ 14,000 ኪሎ ሜትር በላይ ተጉዘው እኛም ማጠፋውን ለመመለስ የተዘጋጀንበት ሰዓት ነው። በጣም ደስ ብሎናል። አዳራሹ በፍቅር በሰላም በደስታ በዘፈን የሞላ ነው። ደስ እያለን በዚህ እየተገለጥን ነው።
እንግዲህ እስካሁን አቶ አቤል አብዛኛው ህዝብ እየገባ ይመስላል። የቀሩትን ለመያዝ ይችላል ቦታው? እንዴት ነው ታስገባላችሁ?
እንግዲህ አዳራሹን ስንከራየው 25,000 ብለን ቁጥርን ያዝ እንጂ ከዚያ በላይ ሊመጣ እንደሚችል በማሰብ ፍሌክሲቢሊቲ ባለው መንገድ አዳራሽተን የጠበቅነው የመጡት ሰዎች ሁሉ ከቆሙ ቁጥሩ እስከ 45,000-50,000 የማስተናገድ ችሎታ እንዳለው አዳራሽ ተነግሮናል። ህዝቡ በአሁኑ ሰዓት አይኑም ልቡም መድረኩ ላይ እኒህን ታላቅ መሪ እየጠበቀ ነው ያለው። የሚገባውን ቁጥር እስከቻልን ድረስ ለማስተናገድ ተዘጋጅተናል። ከሁሉ በላይ ግን በፊት በህዝቡ ላይ የሚታየውና የረበበው የሰላምና የአንድነት የፍቅር መንፈስ ሁሉንም በአንድ ላይ ለማስተናገድ በሚችልበት ሁኔታ ያለ ነው መስለው ትዝታ።
አቶ አቤል ቆንጂት ነበረች ቀደም ብላ የጠየቀችው። አቶ አቤል አመሰግናለሁ ስለ ትብብሮ። ሜር ባውዘር የዋሽንግተን ዲሲ ከንቲባ ባውዘር ዛሬ የኢትዮጵያ ቀን ብለዋል። ይህ አዳራሽ ውስጥ በምን ሁኔታ ነው የተገለጠው? ሜሯ ተገኙ? ይቅርታ ከንቲባዋ ተገኙ?
እንደዚሁ በክብር እንግዳ የሚጠበቁ ናቸው። ከጠቅላይ ሚኒስትሩ በፊት ቦታቸውን ይይዛሉ። ለዋሽንግተን ዲሲ መንግስትና ተወካዮቻቸው በሳቸው መሪነት ለሚመጡ ተገቢን ቦታ ይዘን እየጠበቅን ነው፣ ይመጣሉ። እንደሚታወቀው ከኢትዮጵያ ውጭ በጠቅላላውን በቁጥሩ ከ100-200 ሺህ ህዝብ በላይ ያለበት ከተማ ነው የዲሲ ሜትሮ ኤሪያ። የኢትዮጵያውያን በዚህ አካባቢ ከፍተኛ ድምፅ አላቸው። በሚሰጡት የፖለቲካ ድምፅ ተሰሚነት ስላላቸው ቋንቋችን እንኳ በማዘጋጃ ቤቱ ታዋቂነት ኑሮት አገልግሎት የሚሰጠው በአማርኛ፣ በትግርኛ፣ በኦሮሞኛ አይነት ቋንቋዎች ነው። ይህን አይነት እውቅና ያለበት ከተማ ስለሆነ ሜሯም ይህን በማወቅ መጣው ዛሬ ቀኑን የኢትዮጵያ ቀን ብለውታል። እውነት ነው፣ የኢትዮጵያ ቀን ነው። ኢትዮጵያውያን አምረው ደምቀው የሚገኙበት ሰዓት ነው።
በጣም ጥሩ፣ እናመሰግናለን። አንድ ጥያቄ እንደው ላንሳና በተለይ በዚህ በዋሽንግተን ዲሲ የሚካሄዱ ጉባኤዎች መሪዎች በሚገኙበት ጊዜ ኢትዮጵያውያን ከዚህ ቀደም ውጭ ሆነው በተቃውሞ ነበረ ተሰልፈው ድምጻቸውን ሲያሰሙ የነበሩት። አሁን ደግሞ በውይይት ወደ ውይይቱ መድረክ የመጡበት ሁኔታ ነው ያለውና እንደ ማህበረሰቡ ወኪል ምንድን ነው ይሄን ለውጥ ያመጣው ብላችሁ ታስባላችሁ?
እንግዲህ የጠላቻን ግንብ ማፍረስ የፍቅርን ድልድይ መገንባት የሚለው መሪ ቃል የተሰመረበት ነው። በዚህ መሪ ቃል ስር ነው ጠቅላይ ሚኒስትር የመጡት። ለረጅም ጊዜ ባይተዋር ሆነን የኖርንበት ይህ ደግሞ የነበረው የጠብ ግንብ በተለይ ከኤምባሲውም ጋር ከመሳሰሉ ነገሮች ፈርሰው ዛሬ ባለቤትነት የኛ ነው፣ ይህ ኤምባሲ የኛ ነው የሚል መንፈስ ይዞ ኢትዮጵያውያን ዛሬ በዚህ ፕሮግራም ውስጥ ሙሉ ተሳታፊ ነው እየተገለጽ ነው ያለው እና ለረጅም ጊዜ የነበረው ያለመግባባት የመለያየት መንፈስ ከፍ ወደ ልዕልና የመጣበት የብርሃን ጊዜ ነው። ይሄ ነው የሆነው። በተለይ ባለፈው ሐሙስ ዕለት ጠቅላይ ሚኒስትሩ አርብ ዕለት ነው ብዙ ጊዜ ውጭ ቆሞ የነጻነትን ድምፅ የሚያሰማ የነበረውን ወንድማችን ሽመልስም ከኢትዮጵያ ባንዲራ ጋር ይዘውት በገቡት ጊዜ ይህ የመጨረሻው የነጻነት የአንድነት መለግበለጫ ሆኖ ነው የታየው። በጣም ደስ የሚል ጊዜ ነው። ጠቅላላውን ግን ሰላም፣ ፍቅር፣ አንድነትና ይቅርታ የሰዓቱ መገለጫ ቋንቋዎች ናቸው። መርበባቸውን በላያችን ላይ ይታያል።
በጣም ጥሩ እናመሰግናለን። አቶ አቤል ጋሼ የዚህ በዩናይትድ ስቴትስ ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ጉብኝት የሚያስተባብረውን ኮሚቴ ወክለው ለሰጡን ማብራሪያ እናመሰግናለን። እስኪ ወደ ስቱዲዮ መልሱንና እስኪ ምስሎቹን እንመልከት። የአሜሪካ ድምጽ ሬዲዮ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ሰዓት በዚህ በዋሽንግተን ዲሲ ሰዓት አቆጣጠር ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ንግግር በቀጥታ የምናስተላልፍ ይሆናል። አሁን አዳራሹ እየተጠበቁ ነው የሚገኙት። አስቀድማችሁ ስትመለከቱት የነበረው ምስል ጠቅላይ ሚኒስትሩ እንደዚሁም ደግሞ የዋሽንግተን ዲሲ ሜር ወይም ከንቲባ እንደሚገኙ ነው የገለጹልን። እናመሰግናለን ሁላችሁንም።
ኤኖክ እንግዲህ እንደተገለጸው ዛሬ በዋሽንግተን ዲሲ የኢትዮጵያ ቀን ነው። ሜሪየል ባውዘር ከንቲባዋ ናቸው። ይህንን ዕለት የኢትዮጵያ ቀን ብለው በአዋጅ ነው ያስነገሩት። አዋጅ ነው ፈርመው ያወጡት ከንቲባዋ እና በጣም የደመቀ ቀን ነው ማለት ይቻላል ለዋሽንግተን ዲሲ።
በጣም ጥሩ እናመሰግናለን። አሁን ወደ ተከታዩ ዘገባችን ይሆናል።
በተጨማሪ አንድ መረጃ ለመስጠት ያህል ለአድማጮቻችን የአሜሪካ ድምፅ ከኢትዮጵያ ቴሌቪዥን ጋር በመተባበር ለኢትዮጵያ ቴሌቪዥን ተመልካቾች፣ ለኢትዮጵያውያን ተመልካቾች የጠቅላይ ሚኒስትር አብይ አህመድን ንግግር ጥራት ባለው የሳተላይት መስመር በቀጥታ ያስተላልፋል በኢትዮጵያ ቴሌቪዥን። ስለዚህ ይህንን ፕሮግራም እየተከታተላችሁ ይህንን የሬዲዮ ስርጭት እየተከታተሉ ያሉ አድማጮቻችን ሁሉ የጠቅላይ ሚኒስትሩን ንግግር ከ3:30 ጀምሮ በቀጥታ ማሰራጨት ይጀምራል የኢትዮጵያ ቴሌቪዥን እና የአሜሪካ ድምፅ በመተባበር። ጠቅላይ ሚኒስትሩ እንደገቡ ንግግራቸው እንደዚሁ ይተላለፋል። እንድትከታተሉ እንጋብዛለን።
ሰለሞን፣ ለማጣራት ያህል ሰዓቱ 3:30 በኢትዮጵያ አቆጣጠር ነው ከምሽቱ
በኢትዮጵያ አቆጣጠር አሁን መተላለፍ ጀምሯል። አሁን አየር ላይ ነው የኢትዮጵያ ቴሌቪዥን የአሜሪካ ድምፅን ጥራት ያላቸው የአዳራሹን ስዕሎች ይዞ ልክ 3 ሰዓት ላይ ሲሆን ግን የጠቅላይ ሚኒስትሩ ንግግር ይደረጋል ተብሎ እየተጠበቀ ነው። ይታመናል ያን ጊዜ ይናገራሉ ተብሎ። ለማንኛውም ግን እየተጠበቁ ነው። አሁን ጠቅላይ ሚኒስትሩ
ከምሽቱ አራት ሰዓት 3 ሰዓት በዚህ በዋሽንግተን ዲሲ አቆጣጠር፣ በአዲስ አበባ ደግሞ ከምሽቱ 4 ሰዓት ነው የሚሆነው።
ከምሽቱ 4 ሰዓት ነው የሚሆነው።
ልክ ነው። በዛን ሰዓት እንግዲህ እንጠብቀሃለን። ሰለሞን፣ እንግዲህ እየተዘዋወርክ ማህበረሰቡ ውስጥ አስተባባሪዎቹንም እንደዚሁም ደግሞ አስቀድመው ጠቅላይ ሚኒስትሩ ከፖለቲካ ኃይሎች እንደዚሁም ከንግድ መሪዎች እና ከተከበሩ ሰዎች ጋር ሲወያዩ ነበር። እሱንም እናስደምጣቸዋለን። አንተንም እያመጣንህ በአዳራሹ ያለውን ሁኔታ ታብራራልናለህ። እናመሰግናለን። አሁን ወደ መቀሌ ከተማ ይሆናል የምናልፈው። የሰላማዊ ሰልፍ መካሄዱን ነው ዘገባው የደረሰን። በ100 ሺህ የሚቆጠር ሕዝብ በጠዋቱ በሁሉም አቅጣጫ ወደ ስቴዲየም ትግራይ መጉረፍ እንደጀመረ ዘጋቢያችን አለም ፍስሐ ከመቀሌ ልኮልናል።
በኢትዮጵያ በኤርትራና የክልል ባንዲራዎች የደመቀ ነበር። ሰልፈኞች በህወሓት የትግል ጊዜ ካለፉ ሰማዕታት የተወሰኑ ለማሳያ ይዘው እየዞሩ ነበር። በዚህ ሰልፍ የኢንጂነር ስመኘው በቀለ በብዛት ይታያል።
በኢንጂነር ስመኘው በቀለ ሞት እንዳዘነና እንደተቆጣ ያስታውቃል። ለዚህም በባነርና በቲሸርት ምስልን በማሳራት በስተደሙ ተጥለቅልቆ ነበር። ሰልፉ በፖሊስ ኦርኬስትራ ማርሽ ባንድ ታጅቦ ሜዳውን ከዘረ በኋላ የሰልፉ ስነ ስርዓት ለመጀመር የሰማዕታትን ዝክር የህልና ጸሎት ተደርገዋል።
የትግሉ ግባታት እንዲሁም የህልውናችንና ብልጽግናችን ምሰሶ የሆነው ታላቁ የህዳሴ ግድብ ባላደራ የነበረውና በድንገት ህይወቱን ላጣው ጀግናው ኢንጂነር ስመኘው በቀለ ለሁሉም ሰማዕታት ለማስታወስ ሁላችንም ከያለንበት ተነሰን ለህሊና ጸሎት ለማሰብ እንዘጋጅ።
ከዚህ በመቀጠል በህወሓት የሚታወቀው ገናና መዝሙር ሰልፈኞችን በአንድነት እንዲህ ብለዋል። በመሃል ሜዳ የተለያዩ ምርኢቶች ይካሄዱ ነበር። የትግራይ ባንዲራ የለበሱ የሁሉም ክልሎችና የኢትዮጵያና የኤርትራ ባንዲራ የያዙ ተጠቅልቀው ነበር። ከዚህ በተጨማሪ ስቴዲየሙ በተለያዩ መፈክሮች ለምሳሌ የኢትዮ ኤርትራ ሰላም በጥናት እንቆማለን፣ ህገ መንግስታችንና ፌዴራል ስርዓታችን ከበር፣ ዘር በመለየት የሚደረገው ጥቃት ይቁም የሚሉ መፈክሮች ስቴዲየሙ ሞልተዋል። ከዚህ በኋላ የህወሓት ማዕከላዊ ኮሚቴ አባልና የመቀሌ ከተማ ምክትል ከንቲባ አቶ ብርሃነ ገብረየሱስ እንኳን ደህና መጣችሁ ካሉ በኋላ የሰልፍ ዓላማ እንዲህ ገልጸዋል።
ዓላማ እዚ ሰልፊ በዋናነት ኣብ መንጎ ክልተ ኣሕዋት ህዝብታት ኢትዮጵያን ኤርትራን ንኽልተ ዓሰርተ ዓመታት ዝፀንሐ ኣይሰላማይ ኩናት ኣብቂዑ።
የዚህ ሰልፍ ዓላማ በሁለት ወንድማሞች ህዝቦች ለሁለት አስርተ ዓመታት የቆየ ሻከረ ግንኙነት ተበጥሶ በሁለት ህዝቦች የተጀመረውን የሰላም ግንኙነት ለመደገፍና ለተግባራዊነቱም በህዝብ ተሳትፎ እንዲኖረው ያለን ልባዊ የሰላም ዝግጅነትና ፍላጎት ለመግለጽ ነው። በተጨማሪ በአገራችን በዚህ ጊዜ እየታዩ ያሉ የሰላም ጠንቅ የሆኑ ምልክቶች ለማውገዝ ሲሆን በዚህ አጋጣሚ ከሁለት ቀናት በፊት ህይወታቸውን ላጡ ጀግና የህዳሴ ግድብ ኢንጂነር ስመኘው በቀለ የተሰማን ሀዘን ለመግለጽና የዚህ እኩይ ተግባር ተሳታፊ ኃይሎች በቁጥጥር ስር ውለው አስፈላጊውን እርምጃ በመውሰድ ለህዝብ እንዲገለጥ ጥሪያችንን ለማቅረብ ያለመ ሰላማዊ ሰልፍ ነው። አቶ ብርሃነ እንዲህ ካሉ በኋላ ለዕለቱ ክብር እንግዳ ዶክተር ደብረጽዮን ገብረ ሚካኤል ሰልፉን ምክንያት በማድረግ መልእክት እንዲያስተላልፉ ጋብዘዋል። ዶክተር ደብረጽዮን
ነዚህ ተቃላሳይ ዓቕላምን መስተውዓልን ክብሩ ህዝቢ ትግራይ ትማሊ በኣልሱ ሰዕሮምን ተስፈኛታት ዓይልታት ትርክዕትን ናይ ሕስወት ወፍርን ተቐነን እናካየዱ ከሰብኩንዎ ላዕልን ታሕት እናበሉ ይርከቡ።
እዚ ታጋይ ኣስተዋይና ትእግስተኛ የትግራይ ህዝብ ትናንት በትግሉ ያሸነፋቸው የትምክህት ኃይሎች የውሸት ዘመቻን እያካሄዱ አንገቱን ሊያስደፉት ላይና ታች እያሉ ይገኛሉ። በተለይ በቅርብ ጊዜ በሁሉም ህዝቦች መስዋዕትነት የተገነባ ህገ መንግስታዊ ስርዓታችን አደጋ ላይ የሚወድቅበት፣ ማንነት መሰረት ያደረገ ጥቃት እየተስፋፋ የመጣበት፣ የሀገራችን ክብርና ሉዓላዊነት ወደ ጥያቄ ምልክት የገባበት፣ በዓለም ተፈጥሮ የነበረ እውንታዊ የሀገራችን ገጽታ እየተበላሸ የመጣበት ሁኔታ ተፈጥረዋል። ስርዓታችን ለማፍረስ የሚደረግ ውዲት ብሔርና ብሔረሰቦች በአንድነት መታገል ይገባናል ብለዋል። ዶክተር ደብረጽዮን ከዚህ በመቀጠል በኢትዮ ኤርትራ የሰላም ሁኔታና ያላቸውን ዝግጅነት በተመለከተ
ኣብ ቀረባ ጊዜ መንግስትና ንኤርትራ ዘሕለፎ ናይ ሰላም ፀውዒት መሰረት ክልቲኦም መራሕቲ ሃገራትና ጠቅላይ ሚኒስትር ዶክተር አብይ አሕመድን ፕረዚዳንት ሃገር ኤርትራ ኢሳያስ ኣፈወርቅን ኣብ ኣስመራ ንኣዲስ ኣበባን ብምርኻብ ሓዱሽ ናይ ሰላም ምዕራፍ ጀሚሮም ኣለዉ። ጠቅላይ ሚኒስትር ዶክተር አብይ አሕመድ ዝወሰዶ ተበግሶን ፕሬዚዳንት ኢሳያስ ኣፈወርቂ ዝሃብዎ ምላሽን ዘለና ኽብሪ በዘጋጣሚ ክንገልጽ ንፈቱ።
በቅርብ ጊዜ መንግስታችን ለኤርትራ መንግስት ያስተላለፈው የሰላም ጥሪ መሰረት የሁለት አገር መሪዎች ዶክተር አብይና ፕሬዚደንት ኤርትራ አቶ ኢሳያስ አፈወርቅ በአስመራና በአዲስ አበባ በመገናኘት አዲስ የሰላም ምዕራፍ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለወሰዱት ተነሳሽነት ፕሬዚደንት ኢሳያስ አፈወርቂ ለሰጡት መልስ ያለን ክብር በዚህ አጋጣሚ ለመግለጽ እወዳለሁ። ይህ የተጀመረ ሰላም ከሁሉም በላይ ለትግራይ ህዝብ የሚጠቅመን ነው፣ የምንቀበለውም ነው። እንደሚታወቀው መንግስታት በሌላ መንግስት ሊተኩ ይችላሉ፣ ህዝብ ግን ሊተካ አይችልም። የዘላለም ነዋሪ በመሆኑ ሰላማችን ዋስትና እንዲኖረው ሁለቱ ህዝቦች እንዲወያዩበት ማድረግ ጠቃሚ ነው። ስለሆነም የኢትዮጵያና የኤርትራ ህዝብ፣ በተለይ ደግሞ የኤርትራ ህዝብ የትግራይ ህዝብና የአፋር ህዝብ የሚወያዩበት መድረክ እንዲዘጋጅና ግኝታችን ወደ ነበረበት እንዲመለስና ተባብረውና ተደጋግፈው ቀጣይ ጉዟችን እንዲሳካ ልንሰራ ይገባል። በሂደት ችግሮች ገጥመውን እንኳ ቢኖሩ በአንድ ጉድጓድ የተቀበሩ ሰማዕታታችን እያስታወስን የሰማዕታትን አድራ እንደማንረሳ በተግባር እንግለጽላቸው። የትግራይ መንግስትና ህዝብ ከኤርትራ ህዝብ ያለው ግንኙነት ወደ ነበረበት ለመመለስ ተዘጋጅቶ በምኞት እየጠበቀው መሆኑን ለኤርትራ ህዝብና መንግስት ለመግለጽ እንወዳለን። ካለፈው መጥፎና ጥሩ ታሪካችን ተምረን ለሁለቱ ህዝቦች ጠቃሚነት ለመስራት ዝግጁ ነን። ዶክተር ደብረጽዮን ከኤርትራ ህዝብና መንግስት ጋር ዘላቂ ሰላም ለመመስረት ያላቸው ምኞት ከገለጹ በኋላ በኢንጂነር ስመኘው በቀለ ሞትም እንዲህ ብለዋል።
ኣብዚ ሓለፉ ክልተ መዓልታት ፍራ ዓዲ ልዑል ዝኾነ ሃርበኛ ልምዓት ኢንጂነር ስመኘው በቀለ ተሰዊ ኣሎ። ኢንጂነር ስመኘው በቀለ ህዳሴ ሃገርና ክቡር ንምግባር ኣብ ዝግበሩ ርብርባት ካብ ዘድሊ ኩሉ ዓይነት ተወፋይናት እናርአየ ዝመፀ ኣንበሳ ልምዓት ነይሩ።
ባለፈው ሁለት ቀናት የልማት አርበኛ ኢንጂነር ስመኘው በቀለ ተሰውተዋል። ኢንጂነር ስመኘው በቀለ የሀገራችን ህዳሴውን ለማድረግ በሚደረገው ርብርብ ከሱ የሚጠበቅ ሁሉ አይነት እያደረገ የመጣ የልማት አንበሳ ነበር። ኢንጂነር ስመኘው የህዳሴ ግድብ ወደ ተግባር ለመቀየር በሙሉ ወኔና ሀገራዊ ስሜት እየተረባረበ በነበረበት ጊዜ የሚያስደነግጥና የሚያሳዝን የልማት አርበኛ ሞት በመስማታችን ህዝብና የትግራይ ክልል መስተዳደር በጥልቅ ሀዘን ይገኛል። ኢንጂነር ስመኘው በቀለ ለአገሩ ለነበረው የላቀ አበርክቶ ከፍ ያለ ክብር እንደምንሰጠው ለመግለጽ እንወዳለን። የዚህ ጅግና ገዳዮች በፌዴራልና ክልል ትብብር በቁጥጥር ስር ውለው የሚገባቸውን ቅጣት በመስጠት ለህዝብ ይፋ እንዲሆን እንጠይቃለን። በተመሳሳይ በሰኔ 16 የጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ ባጋጠመ ጉዳት ማዘናችንን እየገለጥን ለዚህ ተግባር ፈጻሚዎች የሚገባቸውን ቅጣት በመስጠት ለህዝብ ይፋ እንዲሆኑ ጥሪያችንን እናስተላልፋለን። በዚህ አጋጣሚ ለቤተሰቡ ወዳጆችና ለኢትዮጵያ ህዝብ ጽናት እየተመኘን ጓድ መለስና ኢንጂነር ስመኘው በቀለን የጀመሩትን ህዳሴ ግድብ ወደ መጨረሻው ለማድረስ ሁሉንም አይነት ድጋፍ እንደምናደር በመንግስትና በህዝብ ደግመን ቃል እንገባለን። ዶክተር ደብረጽዮን ገብረ ሚካኤል በኢንጂነሩ ሞት የተሰማቸውን ሀዘን ከገለጹ በኋላ ለትግራይ ህዝብም ይህንን መልእክት አስተላልፈዋል።
ህዝብ ትግራይ ንሃገሩ ሕልፊ መስዋዕት ዝኸፈለ እምበር ሕልፊ ጥቕሚ ዝሓተት ኣይኮነን። ምስ ኰሎም ብሔራት ብሔረሰባትን ህዝብታትን ብማዕረ ዝነብረላ ዝኽበረላን ዝለምዐላ ንሃገር ንምህናት ዝረባርብ ህዝቢ እዩ። ብቐጻሊ እውን ክረባርብ እዩ። ሓድነት ሃገርና ዝረጋገጽ ግን ሓዲኡ ዝለዓለ እቲ ኻሊእ ወገን ዝተዓተ ዜጋ፣ ሓዲኡ ለማኒ እቲ ኻሊእ ተለማኒ ብምዃን ኣይኮነን ዘለና ዕድል ወይ ተኸባቢርካ ብማዕበር ምንባር እዩ ወይ ድማ ምብትታን እዩ።
የትግራይ ህዝብ የተለየ መስዋዕት ከፈለ እንጂ የተለየ ጥቅም ጠያቂ አይደለም። ከሁሉም ብሔርና ብሔረሰቦች በእኩልነት የሚኖርባት የለማች አገር ለመገንባት የሚታገል ህዝብ ነው። የሀገራችን አንድነት የሚረጋገጥ ግን አንዱ ለማኝ ሌላኛው ሰጪ በመሆን አይደለም። ያለንን እድል ወይ ተከባብረን በአንድነት መኖር ነው ወይም ደግሞ መባታተን ነው። በዚህ ጊዜ ስርዓታችን ለማፍረስ እንቅልፍ ያጡ ወገኖች የሁሉም ችግር ምክንያት ከትግራዋይ ለመተሳሰር ቀላል ሆኖባቸዋል። አውሎ ንፋስ ማን አነሳው ተብሎ ቢጠየቁ እንኳን የሚመልሱት መልስ መገመት አያስቸግርም። የትግራይ ህዝብ አሁኑም ለሁሉ በትዕግስትና አርቆ በማሰብ ሁሉ እንደሚያልፍ በማመን በአውራ አስራን ታገል። አሁኑም እንደ ትናንት የትግራይ ህዝብ ሰላም የሰፈነባት፣ ዲሞክራሲ የተረጋገጠባት፣ በልማት በዓለም ማሳያ የሆነች ኢትዮጵያ ለመገንባት በሚደረግ ትግል ከሁሉም ብሔርና ብሔረሰቦች በመሆን ድርሻን ተዋጣ። በወቅታዊ ችግሮች ወደ ኋላ ሳትል ወደፊት ምርሽ። በመጨረሻ በትግራይ የተጀመረ የለውጥ እንቅስቃሴ አጠናክረን በመቀጠል የሰላም፣ የዲሞክራሲ፣ የመልካም አስተዳደር ችግሮችን ደረጃ በደረጃ በመፍታት ለውጥ እንደምናመጣ ላረጋግጥላችሁ እወዳለሁ። አሁንም እንደ ድሮው የህዝባችንን አንድነት ይዘን የማንሻገረው ወንዝ የለም። ክብርና ሞገስ ለጀግኖች ሰማዕታት። አመሰግናለሁ። የመቀለ ከተማ ሰላማዊ ሰልፍ ሲጠናቀቅ ነገ በሁሉም የትግራይ ወረዳዎችና ከተሞች እንደሚካሄድ ታውቋል። የመቀለ ከተማ ሰላማዊ ሰልፍ ሰልፈኞች የኢትዮጵያ ሕዝብ መዝሙር በመዘመር ነው በሰላም ያጠናቀቁት።
ተመልካቾቻችን አድማጮቻችን እንግዲህ ሰሞኑን ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ከመጡ ወዲህ በርካታ ክንውኖች ላይ ሲሳተፉ ነበር። ትላንት ቀን ላይ ከፖለቲካ ድርጅት መሪዎች ጋር ተገናኝተዋል። የተለያዩ የፖለቲካ ድርጅት መሪዎች ጥያቄ አቅርበውላቸዋል፣ የሚመኙትን ገልጸውላቸዋል፣ ጠቅላይ ሚኒስትሩም መልስ ሰጥተዋል። ቆንጅት ተከታትለሽዋል አይደል?
አዎ፣ ካገኘሁት ላይ የተወሰነውን ጠቅላይ ሚኒስትሩ የተናገሩትን ይዣለሁኝ። ለተነሱት ጥያቄዎች ጠቅላይ ሚኒስትሩ ዝርዝር መልስ ነው የሰጡት። የቀረቡትም ጥያቄዎች ሀገራዊ ጉባኤ፣ የሽግግር መንግስት፣ የሲቪል ማህበረሰቦችና ድርጅቶች ህጉን የተመለከቱ፣ የኢትዮ ኤርትራ የሰላም ምስረታና ተያያዥ ጉዳዮች፣ ሌሎችም ብዛት ያላቸው ጥያቄዎች አንስተውላቸዋል። ለአሁኑ ለዛሬ ያህል ወደፊት ዘርዘር ባለ መልኩ እንመለስበታለን። ጠቅላይ ሚኒስትሩ ካደረጉት ጠቅለል ያለ ንግግር ባጭሩ እናሰማችሁ።
ብዙ ጊዜ እርቅ ስንል እናያግባባል አንዴ ሁሉ ነገር ስለምናመጣ ስለሆነ ኦርቶዶክስ ሳይታረቅ እና አንድ ሳይሆን፣ እስላም በተለያየ ኮሚቴ ሳይከፋፈል እና አንድ ሳይሆን፣ የብሔሮች አስተሳሰብ እና መገታ ከሀገር አንድነት ጋር ለመደማመጥ የሚያስችል አውድ ሳይፈጠር ብሔራዊ እርቅ ብንልም የአንድ ሰሞን ነገር ነው። ሩዋንዳ ላይ፣ ሳውዝ አፍሪካ ላይ ያሳካው የሸምጋዮቹ ጉዳይ አይደለም። ሁላችሁም እንደምታውቁት ጋቻቻና ኦቦንቶ እኛም ጋር የሚሰራው የነበረው የለመድነው ሽምግልና ነው። ያ ሲሆን እርቁ ሙሉ ይሆናል። የእኛን እርቅ ሙሉ የማያደርገው በኋላ ወጣቱ እንዳነሳው ላለፉት 40-50 ዓመታት የነበረው ጥያቄ ቤዚካሊ ሁለት ነው። አንደኛው የማንነት ጥያቄ ነው። ሁለተኛው ደግሞ የኢኩዊቲ ጉዳይ ነው። መሬት ጥያቄን ጨምሮ የሀብት ክፍፍል ጉዳይ ነው። ይህን ጥያቄ ያነሱ የፖለቲካ ሰዎች ዛሬም በውስጣችን ያሉ፣ እነሱም ባይኖሩ ሀሳቡ እኛ ውስጥ ይገባል። የማንነት ጥያቄ ላለፉት 40 ዓመታት ተቀልቅሎ ዛሬ ከዛሬ ጀምሮ ስታቸው ለፌደራል ስርዓት እናደው ብንልም ሌላ ኬዎስ ነው ምናምን። መጀመሪያ ሀሳቡን በተደራጀ መንገድ መሸጥ ማስተማር ያስፈልጋል። ምን አይነት የፌደራል ሲስተም ለኢትዮጵያ ያስፈልጋል ቢለውን ቁጭ ብሎ ማጥናት፣ አፋር መሄድ፣ ጋምቤላ መሄድ፣ ሶማሌ መሄድ፣ የሁሉንም ስሜት ማድመጥ፣ የሰዎቹን ሀሳብ ማወቅ፣ ምን ፈልገው አንድ ጠንካራ ሀገር መፍጠር ከሆነ የሚያኮርፍ ሳይሆን ሀሳባችን የሚገዛ ሰው ማበራከት ያስፈልጋል። ብዙ ሰው እዛ ያለውን ነገር በወጉ ሳይረዳ የሚፈልገው የስርዓት አይነት ነው የሚናገረው። ያ የምንፈልገው የስርዓት አይነት ደግሞ እርቁን የሚያመጣ ሳይሆን ጥላቻ እንዳያመጣ ለዚህ ነው አንድ ኮሚሽን ያስፈልጋል የሚል ሀሳብ አቅርቤ ነበር። ኮሚሽኑ የሚያስፈልግበት ዋናው ምክንያት በደንብ ማጥናት አለበት። ምን አይነት ስርዓት ለምን ይሆናል? የቋንቋ ጉዳይ አንዳንዶቻችሁ እንደምታስቡት ከዛሬ ጀምሮ ይቁም ብለን የምናቆም አለ። አዲሱ ጄኔሬሽን ኢትዮጵያ ውስጥ 49% ፖፕሌሽን ከ15 ዓመታችን፣ ይሄ ከራሱ ሰፈር ቋንቋ ውጪ ሌላ ቋንቋ ለመናገር የማይፈልግ የማይደፍር ትውልድ ነው። ይህን ትውልድ ምን አስተምረን ነው ሀገራዊ ፍቅርና አንድነት የምናመጣ የሚለው በተለይ የፖለቲካ ድርጊቶች ተጨማሪ ስራ እንደሚያስፈልግ ብናስጥሩ ነው። አያስፈልግም ያስፈልጋል ሳይሆን የምንፈልገው ነገር ፍላጎት ሆኖ እንዳይ የሚሳካ እንዲሆን እንዴት ብንሰራበት ይሻላል የሚለውን ጊዜ ወስዶ መምከር መዘጋጀት ያስፈልጋል የሚል እምነት አለ።
ፌስቡክ አት ቪኦኤ አማሪክ ላይ ከአሜሪካ ድምፅ አብረናችሁ እንቆያለን። በማስከተል ጠቅላይ ሚኒስትሩ ማምሻውን ከምሁራን እንደዚሁም ደግሞ ከንግዱ ማህበረሰብ የአካባቢ እንደዚሁም የማህበረሰብ ተቋማት መሪዎችን አነጋግረዋል። በዚህ ላይ ትዝታ በላቸው ተገኝታ ነበር። ትዝታ፣ ምን ነበረ የተወያዩት ጠቅላይ ሚኒስትሩ? እነማንስ ነበሩ የተገኙት? ጭብጡ ምን ነበረ?
አዎ እንግዲህ ዝግጅቱ የተዘጋጀው በኢትዮጵያ ኤምባሲና ቪዥን ኢትዮጵያ ወይንም ራዕይ ኢትዮጵያ ከተባለ ድርጅት ጋር በትብብር ነው። የተገኙት ታዋቂ የንግድ ማህበረሰብ መሪዎች፣ ምሁራን እንዲሁም የሲቪል ማህበረሰብ መሪዎች ናቸው። ዝግጅቱ የተጀመረው ጠቅላይ ሚኒስትሩን ካስተዋወቋቸው በኋላ የዝግጅቱ አቅራቢዎች የማህበረሰብ ተወካዮች የንግዱም እንዲሁም ደግሞ የማህበረሰብ መሪዎችም ንግግር አደረጉ። ስለ ድርጅቶቻቸው ንግግር አደረጉና የሚመኙት ነው።
ላቋርጥሽ ነው። አሁን ወደ አዳራሹ መሄድ ይኖርብናል። ወደ አዳራሹ በአዳራሹ የሚታየው ምስል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ዲሲ ከማለዳ አንስቶ በረጅም ሰልፍ የጠበቃቸውን ሕዝብ ሰላምታ እየሰጡ ነው የሚገኙት። እንግዲህ ሕዝቡ በዚህ በዋሽንግተን ዲሲ እምብርት በምትገኘው ሸዋ አካባቢ ተሰብስቦ ጠቅላይ ሚኒስትሩን አክብሮ ከእሳቸው ጋር ለመወያየት ከየአካባቢው ነቅሎ ነው የወጣው። እንደምትመለከቱት አዳራሹ ግጥም ብሎ ሞልቷል። ልክ ነው።
ቀዳማዊት እመቤት ዝናሽ
ይታያቸው፣
አቶ ለማ መገርሳ ይታዩኛል፣ ዶክተር ወርቅነህ
ልክ ነው
የውጭ ጉዳይ ሚኒስትር
ዶክተር ወርቅነህ ገበየሁ እንግዲህ የኢትዮጵያዊ ልብስ ለብሰው ነው በአዳራሹ ላይ የተገኙት ጠቅላይ ሚኒስትሩም ባለቤታቸውም።
እና አሁን ንግግሩ ይጀመራል ማለት ነው።
አዎ፣ ሰለሞን አባተ እዛው መስመር ላይ ይገኛል። የአፋን ኦሮሞ ዝግጅት ክፍላችንም እንደዚሁ በቀጥታ በቪኦኤ አፋን ኦሮሞ ለእናንተ መረጃዎችን እያቀረበ ይገኛል። እንድትከታተሉ እንጋብዛችኋለን። ለትግርኛ ተናጋሪዎች ደግሞ እንደዚሁ በቪኦኤ ትግርኛ ዝግጅቱን መከታተል እንደምትችሉ ለመግለጽ እንወዳለን። እንግዲህ ከዚህ በማስከተል በአዳራሹ የሚገኘው ዘጋቢያችንን ማግኘት ችለናል? በጣም ጥሩ፣ እየሞከርን ነው። እንግዲህ ስናገኘው የምናመጣ ይሆናል። ትዝታ፣ አንቺ አስቀድመሽ ስትነጋገሪ ወደ ነበረው እንመለስና ጠቅላይ ሚኒስትሩ ከንግድና ከማህበረሰብ ተቋማት መሪዎች ጋር ያደረጉትን ውይይት ጭብጥ ስትገልጭልን ነበር እሱን።
አዎ፣ እንግዲህ እያንዳንዱ የድርጅት መሪ ለምሳሌ የሴቶች ድርጅት መሪ ነበሩ፣ የክሩ የሴንተር ፎር ራይትስ ኦፍ ኢትዮጵያን ውመን። ቀደም ብለህ አንተ እንዳውም እንዳልከው ቀድሞ የምናውቀው የኢህአዴግ መሪ ሲመጣ ህዝቡ በቁጣና በተቃውሞ ነበር የሚቀበለው። ቲማቲምና እንቁላል ነበር የምንወረውረው። ዛሬ ግን በመሀከላችን ስለተገኙ የምናከብረው መሪ ስለተገኘ ደስ ይለናል የሚል ንግግር ነው ያደረጉት።
በጣም ያስደሰተኝ ነገር አሁን ከገለጽሽው የሴቶች አልነበሩም። 26ቱ የፖለቲካ ፓርቲዎች ባደረጉት ውይይት ላይ የሴቶች ተሳትፎ እየጠፋበት ነበር እና እዚህ ላይ እንዴት ነበረ?
በጣም ጠቅላይ ሚኒስትሩ ራሳቸው እዛ በተደረገው ንግግር ላይ ሴቶች የታሉ ብለው ጠይቀው ነበር መሰለኝ። የዚህ የሴንተር ፎር ራይትስ ኦፍ ኢትዮጵያን ወመን መሪ ስትነጋገር አለን ብላለች። በርካታ ሴቶች በግልም በንግድ ሙያ ተሰማርተው የሚገኙ ሴቶች ስላሉ እንዲሁም ደግሞ በምሁራን ማህበረሰብ ውስጥም በርካታ ስለሆኑ ሴቶች ተገኝተዋል በምሽቱ ዝግጅት ላይ። እና የምሽቱ ዝግጅት እራትም ነበረበት። ከዛ በኋላ ለቀረበላቸው ጥያቄ ወይንም አስተያየት ጠቅላይ ሚኒስትሩ መልስ ሰጥተዋል።
ምን አይነት ጥያቄዎች ነበር? የማህበረሰብ ተቋማት እንግዲህ በአንድ ማህበረሰብ ለውጥ ውስጥ በጣም ወሳኝ የሚባሉ ለውጦችን ሊያመጡ የሚችሉ እንደሆኑ ጠቅላይ ሚኒስትሩም ሲናገሩት የነበረ ነው። አልፎም የንግዱ ማህበረሰብ በዛች ሀገር ኢኮኖሚ ሊያበረክተው የሚችለው በተለይ ከዚህ ገንዘብ ይዘው እውቀት ይዘው የእውቀት ሽግግር ሊያመጡ የሚችሉ ናቸው እና እነዚህ ዜጎች ጠቅላይ ሚኒስትሩ ምን አሏቸው? የንግዱ ማህበረሰብስ ምን ጠየቀ?
እንደው አንኳር ከሆኑት የኢትዮጵያ ሕክምና ማህበረሰብ አባላት መሪው ንግግር ሲያደርጉ አገር ውስጥ ስላሉት ሁኔታዎች ለምሳሌ ማነቆ ስለሆኑ የሙስና ወይንም የስራ መጓተት የፍርድ ቤት መጓተት አይነት እንደዚህ እንዲለወጡ ነው። ሌሎቹ ደግሞ ለምሳሌ የትብብር የተባለውን ድርጅት ከ20 በላይ የሲቪል ማህበረሰብ ድርጅቶች የተካተቱበትን የሚመሩት የጠየቁት ምንድነው ይሄ ሲኦ የማህበረሰብ ህጉ ማነቆ የሆነው እሱ እንዲነሳ ይጠየቃሉ። በርካቶቹ ኢትዮጵያ ውስጥ ሰላምና ፍትህ ከሰፈነ ገብተው መስራት እንደሚፈልጉ ጠቅላይ ሚኒስትሩም ደግሞ ገብታችሁ በየሙያችሁ ስሩ ነው ያሉት። ለምሳሌ በኮንግረስ አካባቢ የምትሰሩት መጥታችሁ የምክር ቤት አካባቢ ልትሰሩ ትችላላችሁ። ትምህርት ቤት ውስጥ ፕሮፌሰር የሆናችሁ መጥታችሁ በዩኒቨርሲቲ አችን ውስጥ ገብታችሁ ልትሰሩ ትችላላችሁ። ነጋዴዎች እንዲሁም በግል ስራም በእረፍትም ለእረፍትም መጥታችሁ ከዛ በተረፋችሁ ጊዜ እኛን ልታገለግሉ አገራችሁን ልታገለግሉ ትችላላችሁ። በጉጉት ነው የምንጠብቀው ነው ያሉት።
በጣም ጥሩ።
ወጣቶች ነበሩ?
በርካታ ወጣቶች ነበሩ። ንግግር ካደረጉት መካከል ያው የማህበረሰባችን ገጽታ የሚያሳይ ነው። ጠና ጠና ያለ ሰው ነበረ በርከት ያለው። ግን በጣም ብዙ በርካታ ወጣቶች ነበሩ። የመናገር እድል አላገኙም፣ ግን ተመልካቾች ነበሩ። ራቱ ላይ ነበሩ።
እሺ፣ እስኪ ወደ አዳራሹ እንመለስ። አሁን እናመሰግናለን ትዝታ። ወደ አዳራሹ በጸሎት እየተከፈተ ነው የሚገኘው። የአዳራሹን ምስል በቀጥታ የምናስተላልፈው ነው። ጸሎቱን እንስማ።
የሾህ አጥር የሚያጥሩትንም ሁሉ ልቦና ሰጥተህ ሀገራችን ኢትዮጵያን፣ ህዝቦቿን በቸርነት ጠብቅልን። በነቢያት እግዚአብሔር ይቀብከ በንግደትከ ወበእቶትከ የሚል ጸሎት አለ። ክቡር ጠቅላይ ሚኒስትራችንንም እግዚአብሔር በመውጫህም በመግቢያህም ላይ ይጠብቅህ። እሱ መሪ፣ እሱ አስተማሪ ይሁንህ። አሁን እነዚህ አርቲስቶቹ እውነት ያሸንፋል እያሉ የዘመሩትን ወንጌላዊው ዮሐንስም ዲሜጥሮስ ለተባለ ሰው በሦስተኛው መልእክቱ በዮሐንስ መልእክታት ውስጥ ሲጽፍ ለዲሜጥሮስ እውነት ትመሰክርለታለች፣ ሁሉም ይመሰክሩለታል፣ እኛም እንመሰክርለታለን የሚል ቃል አለ። የኢትዮጵያ ሕዝቦች የመዳን ቀናችሁ አሁን ነው። ከዚህ የበለጠ ጊዜ አታገኙም። ክቡር ጠቅላይ ሚኒስትራችን ዶክተር አህመድ አብይ አህመድ ለህዝቦቿ ለህዝብ ለአገራችን ለህዝባቿ በእውነት በሰላም በፍቅር እንዲመሩ እግዚአብሔር የመረጣቸው ናቸው። ይህን መሪ እግዚአብሔር አምላክ የሾሁን መንገድ ጠርጎ የሾሁን እሾሁን አስወግዶ የሾህ አጥር የሚያጥሩትን ሁሉ ልብ ሰጥቶ እሳቸውን በመልካም መንገድ ላይ እንዲመራልን አምላካችንን እንለምነዋለን። አሁንም አምላካችን ሆይ ለኒ ታላቅ መሪ አንተ ኃይል ሆነ ምራልን ወንጌላዊው ዮሐንስ እውነት መሰክርለታለች እኛም እንመሰክርለታለን እንዳለው ሁሉ አሁንም ከጎናቸው ሆነን ሁላችን አንድ ሆነን ደግፈን ከሳቸው ጋራ ሆነን ሀገራችንን ታሪካችንን የኢትዮጵያን ህዝቦቿን በሰላም በደስታ እንዲመሩ የልዑል እግዚአብሔር ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያቸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። አሜን አሜን።
የሰራዊት ጌታ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናለን። ይሄን ታሪካዊ ቀን ስላሳየህን ስለሰበሰብከን እኚህን መሪ ስላስነሳህልን ክብር በሰማይና በምድር ላንተ ይሁን። በቀራንዮ መስቀል ላይ ሕይወትን አሳልፈህ ስትሰጥ ያንን ፍቅር ያንን ወደ ሞት ያመጣህን ለሰው ልጅ ሁሉ ሕይወትን የሰጠህበትን በምድራችን በኢትዮጵያ ላይ ስለገለጥክ ክብር ላንተ ይሁን። ክብር ለእግዚአብሔር ይሁን። እልልታ ለእግዚአብሔር ይሁን። እናከብርሃለን እናከብርሃለን። ስለ መሪያችን ስለ ዶክተር አብይ እናመሰግናለን። ምድራችንን ስለ ጎበኘ የብዙ ዘመን ጸሎት ሰምተህ የምትመልስ የእስራኤል አምላክ የመጽሐፍ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ክብር ላንተ ይሁን። ክብር ላንተ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።
بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين الله سبحانه وتعالى يتكبروا ጠቅላይ ሚኒስትራችንን ዶክተር አብይ አህመድን እና የኢትዮጵያን ህዝብ አላህ ይባርክልን። አላህ ሱብሃነሁ ወተዓላ በቁርአን ኢነ አላህ ላ ይገይሩ ማ ቢቆምን ሐታ ይገይሩ ማ ቢአንፉሲሂም ይለናል። አላህ በአንድ ማህበረሰብ ውስጥ ያለውን ነገር አይቀየርባቸውም የውስጣቸውን እስካልቀየሩ ድረስ። ተቀይረናል ጌታችን። ለመቀየራችንም ደግሞ ጥሩ መሪ ሰተህናል። አላህ ሱብሃነሁ ወተዓላ ጌታችንን እናመሰግናለን። ይሄንን ያሳየህን ተስፋ ደግሞ አላህ ሱብሃነሁ ወተዓላ ከግቡ እንዲያደርስልን አላህን ሱብሃነሁ ወተዓላ እንማጸናለን። አላህ በቁርአኑ ለኢን ሸከርቱም ለአዚደነኩም በርግጥ ያመሰገናችሁኝ እንደሆነ እጨምራችኋለሁ ብለናል ቢለናልና አላህን እናመስግን። አላህ ሱብሃነሁ ወተዓላ ብርታቱን ለመሪያችን ለዶክተር አብይ አህመድ ይስጥልን። እድሜውንም አላህ ሱብሃነሁ ወተዓላ ያርዝምልን። እኛንም ደሞ ለመሪዎቻችን ምንመችና የምንታዘዝ አላህ ሱብሃነሁ ወተዓላ ያድርግልን። ያቺ ሀገር ከ1400 ዓመት በፊት ሙስሊሞች መካ ላይ እምነታቸውን በነጻነት ማከስከይድ አቀቷቸው ወደ ኢትዮጵያ ሄዱ። የኡነት ምድር ነች ፍትሃዊ መሪ ላላት ብለዋልና ያ የፍትህ የታወቀችበት